ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዛሬ ዝግጅታችን ከአቶ ኢያሱ አለማየሁ ጋር ያደረግነውን ቃለ ምልልስ ሁለተኛውንና የመጨረሻውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። ኢያሱ እስቲ ለለማጃ ወይም አስመሳይ ተቃዋሚዎች እንዲሁም ደግሞ ጦራለን ይያሉ ህዝብን ለሚሸነግሉና በየሚዲያዎቻቸው አንጎላ ጠባን ለሚያስፋፉና ላስፋፉ ክፍሎች አንዲበሉ
አይኛ እንግዲህ አሁን ለጅብ አያስ ትብላውለን መምከር አንችል ማይከራ መከር ነው። እነዚህ ቡድኖች ከህዝብ ገንዘብ መውሰድ በፖለቲካው መጣቀም መነገድ እንትን ያሉ ሰው ለነሱ መካሪ ለመሆን አንችልም። ብዙ አመት አቋማችንን ገልጸናል። ደሞ ለበጎኖ ለተፈራ ሊቀርብ የሚፈልግ ደሞ ክፍል ካለ እሱ ደሞ ሲነገረው ካልሰማና አሁንም ደሞ በሩበዝብዙን አታሉን ተጫውቶብን ብሎ ዝግጁ ከሆነ ደሞ እሱንም መንከራው ነገር የለም። ምንም መንከራው ነገር የለም። እኛ ለህዝባችን መያዝ ያለበትን አቋም የሚመስለንን መጠንቀቅ ያለበትን የከፈፍል ስራዎችን አደናጋሪ ወሬዎችን የሚያታልሉ ቅስቀሳዎችን ውሸቶችን እናጋልጣለን። ያን ይዘናል። ብዙ ጊዜ እኛ ካልሆንን እኛ ያልነው ካልሆነ ይሉናል። ልከኞች ናቸው ቀመኞች ናቸው እና ሚሉን ሁሉ በዚህ ነው። እኛ ማሆን ነገር ሲሆን ማሆን ነገር ነው እንላለን። ቀደም እንዳልኩ ቂም ሲያንሰን ነው። እልክ ደግሞ እዚህ ድረስ ያደረሰን ያስታገለን እንትን እልክ እኮ ያስፈልጋል። ትግል ለሀገር ፍቅር ያስፈልጋል። ለሀገር ፍቅርና ለሀገራችን እንሞታለን ካልን ደግሞ ያ እልክ እንዲኖረን ያ እምነት እንዲኖረን ያ አቋም እንዲኖረን ያስፈልጋል። የጠና አቋም። ዛሬ ብቅ ያሉት እኮ ለሀገራቸው አንዲትም ነገር ያልሰሩ ያልታገሉ ያልተዋደቁ የግል ኖሯቸውን ሲያደላድሉ የነበሩ ወይም ህዝብን በህዝብ ሊያጋጩ ሲሰብኩ ሲሰሩ በባህር ሲቀጠሩ የነበሩ ናቸው የተሰባሰቡት። በዙሪያው የተሰባሰቡት እኛ ነገሌ ማታ አንፈልግም። ደግሞ ህዝብ ያውቃቸዋል። ካላወቃቸውም እንግዲህ በድርጊታቸው ያውቃል። ከጠቅላይ ሚኒስትሩ ጎን ሆነን ከሱ ጋር ሆነን ውጤት ያመጣ ስራ ለኢትዮጵያ እንሰራለን ብሎ የሚያምኑ ከሆነ ለምን ያናመናቸው አለ። እኛ ለምን እንደማናምን ለምሳሌ ኑና በደንብ በህጉ ተሳተፉ እንድጠርቷቸዋል እኮ ላይ መጀመሪያ ይጥራና አይጥራንም አውቁም እኮ ይሄን የሚሉት ሰዎች ንጥራም አውቁም። አቶ እኛን ለማግለል ነው እንትሩ እርምጃ ሲወሰድ የታየ አንድ እሱ ነው። ሁለተኛ ደግሞ ያ የነሱ አቋም ከሆነ እነሱ ከዙሪያው ይሰለፉና እስቲ ያጠናክሩትና ለውጡን ያምጡት እውነት የምንለውን ህዝባዊ ለውጥ ከመጡኛ ደስተኛ ነን። እኛ ካልታገልና ካልሞት እኮ አንልም። በቂ ታግለናል ለኢትዮጵያ አንደውነቱ ከመነገር ካለበት ከዚህ አርጉና ያምጡ። እኛ ደግሞ የለም ይሄ መንገድ አዋጣም ማለት ደግሞ የታጋይ ድርጅትነት መብታችን ነው። አዋጣም ስሜታዊ አትሁኑ አትሳሳቱ እንላለን። አትሳሳቱ እያልን መሳሳትን ከመረጡ ኃላፊነቱ የነሱ ነው። አትሳሳቱ ብለናቸው እነሱ የመረጡት መንገድ ቀና ሆኖ ውጤት የሚያመጣ ከሆነ ተሳስተን ነበርኛ አብለን ከነሱ ጋር አጨብጭበን አብረናቸው እንደባለቀለን ማለት ነው። ይሄንን መረዳት ለምን እንደሚያቀፋቸውና እኛ ላይ እንደ የሆነ ያለው ነገር እንደሚናገሩ አይገባኝም። አቋማችን ጸናለን። ይሄ ከአዲሱ ትውልድን አይስበውም ብሎም ሰውየውም ተናግሯል። አዲሱ ትውልድ ምንድነው የማይስበው አቋም? ህዝባዊ መንግስት ይመሰረት ነው? ዴሞክራሲ ነው? ጠንካራ ቃላት ተጠቀማላችሁ። እንዴ አንዳንድ ጊዜ እኮ አካፋን አካፋ ማለት አስፈላጊ ነው። ወደ ሌላ ምሳሌ አልገባም፣ ግን ምን ነገር አለበት? ማን እንዲሰፋፍ ነው ስፍንፍን ምግብ ማቅረብ አንችልም። አምባገነናዊ ዝንባሌ ነው የሚታየው፣ ህዝበኝነት ነው ይሄ፣ ወደ አምባገነንነት ነው የሚያመራው። ይሄ ህዝቡን አይወክልም፣ የህዝቡን ትግል ያደናቅፋል ብለን እስካመንን ያንን ማለት አለብን። ግልጽ ማድረግ የማቅረብ በግልጽ የማቅረብ ግዳጅ አለብን። ያን ግዳጅ ደግሞ የምንወጣው በግልጽ ተናግረን ህዝብን የማውቀውን እንዲያውቅ የተሸፈኑን እየገለጽንለት ባለበት ሁኔታ እናንተ ማወቅ የማይችለው እኛ የምንችለው ከሆነ የምናውቅ ከሆነ መግለጽ አለብን ማለት ነው። እንገልጻለን እና ብዙ መንጫጫት ያሳያሉ። እንደ ሀገራችሁ ብትገቡ ይሉናል። አሁን በውጭ ያለ ነው እንጃ ገባለን፣ ግን ሀገራችን ማንም ዝም ይከለከለን እናቴ ልንገባ አንፈልግም። ሀገራችን እንወዳለን፣ ሀገራችን እንፈልጋለን። በስደት የኖሩ ኢትዮጵያውያን ሀገራቸው መመለስ ይፈልጋሉ፣ ግን ሲመለሱ ለሰላም ለዴሞክራሲ አንድ ለምትሆን ኢትዮጵያ ነው እንጂ በየመንገዱ በየአደባባዩ እንዳለፈው እንደ ኢንጂነሩ ወያኔ የሚደፋቸው ከሆነ አይመለሱም። እምነት ያስፈልጋል። ይሄ እምነት ተረጋግጧል ወይ? እንኳን ለሌሎች ለራሱ ጠቅላይ ሚኒስትር ለሆነው ሰው እንኳን የሚያሰጋው ሁኔታ እንዳለ ምንም ምስጢር አይደለም። እናውቃለን እኮ ምን እየተካሄደ እንደሆነ።
ትግል ማለት ራስን እስከ መስዋዕት ማቅረብ ነው ይባላል። የኢህአፓን ትግል በሚመለከት እርሶ ምን ይላሉ?
ምን መሰለ፣ ስለ ትግልና ስለ መስዋዕትነት ለኢህአፓ አስተምራሉ የሚል ሰው በጣም በጣም እንደው ከስተት የፈጸመ ነው፣ ኃጢአተኛ ነው ማለት ይችላል። ለመሞትማ ሞተናል እኛ፣ ሞትም እናውቅበታለን እኮ ሞትም መስዋዕትነትም እናውቃለን። ስንት ጓዶቻችን ያጣንበት ትግል ነው። ደፍረን ኢህአፓ ደፍሮ በስንት ቦታ ታግሏል። ይሄ እኮ ያለና የኖርንበት ሁናቴ ሲሆን፣ ሁለተኛ እኛ እኮ አለን ኢትዮጵያ፣ እኔ መሄድ አለብኝ። ይሄ ከሰላቸው በጣም ይሳሳታሉ። ኢትዮጵያ ውስጥ አለ ኢህአፓ አለ፣ በህቡን እንሰራለን፣ አሁንም እየሰራን ነው። ዝም ብለን ተኝተን እኮ ወሬ እያወራን አይደለም ያለ፣ እንሰራለን በህቡ በየትሩ ገብተን እንሰራለን። በየትግል መልስ መስክና ረስ ገብተን እንሰራለን፣ እየታገልን ነው። አሁን እነማ ተይዘው ጠፍተዋል ሲሉ የተወሰነ ለዚህ ለአቃቤ ሕግና ለፍትህ ሚኒስቴር ልከንላቸዋል። አናውቅም ማለት ስለጀመሩ የሚያውቁትን ነገር የተወሰነ ሌላክ ነው። በቅርቡ የተያዙና ተጠርጥረው በኢህአፓነት የተደበደቡትን እነገሌ እነገሌ ብለህ አንጽፍም፣ ምክንያቱም አረጋገጥ ነው የሚሆንበት። ግን በየትግሉ ገብተው ወላ ጎንደር አልክ፣ አምቦ፣ ኬትም ቦታ የኢትዮጵያ ሕዝብ የሚታገልበት የኛ አባላት ገብተው እየታገሉ ነው ያለው። አሁንም እየታገሉ ናቸው። ስለዚህ ገብታችሁ ቦሌ ተወስዳችሁ ተገደሉ፣ ይሄ ነው ትግልና መስዋዕትነት መድፈር። እስቲ አርገው እሱ መጀመሪያ እሱ ስለማይገደል ስለማይደርስባቸው ምንም አይነት ነገር፣ እኛ ደግሞ እንደምንሆን እናውቃለን። እኛ እኮ ልኡክ ብለን እኮ የሰላም ልኡክ ብለን እኮ ልከናል ያለ በ93 ኢዲያ በኢዲያ ሰው ልከን የት ነው የገቡት? ከርቸሌ ነው የገቡት። ያኔ ከርቸሌ ነበር። ይህን እናውቃለን እኛ። እና አሁን ከሂድና መስዋዕትነት አሳይ ቦሌ ድረስና ወያኔ ይልቀምህና ሞት ማለት አይገባም። የድፍረት እናንትን አይደለም፣ የዝም ብሎ ራስን መግደል ነው። ራስን ማጥፋት ደግሞ እነሱ አስተምሮንም ሁናቸው ሲጠይቅ ጓዶቻችን መርዛቸውንም ሙጠው ከፎቅም ወድቀው ከምንም ሞተዋል። ምክንያቱም ሁናቴ ግድ ብሎ የጠየቀው ሲሆን ነው። ሁናቴ ግድ ባላለበት ግን ሄዶ መጣድ ጅልነት ነው። እንግዲህ ሁሉ ባመነበትና ያዋጣኛል ባለው ስልት ይታገላል። አሁን አገር ቤት ገብተን ምንም ጉዳት አይደርስብንም፣ ቢደርስብንም ደግሞ ይሄን ያህል አይደለም። መግባት ከመግባትና ከመታገል እዛ ሆኖ ከመታገል የምናገኘው ጥቅም ይበዛል የሚሉ ካሉ ሊያደርጉት ይችላሉ። የእነሱ ምርጫ ነው። እኛ ጥርጣሬዎች ያሉን ሰዎች ደግሞ ሌላ አቋም ይኖረናል ማለት ነው። እኛ ሁናቸው ካማረ እዛው ከሀገር ቤት ነው የእኛ ልጆች የሚወጡት። ግን አመራሩን ሰብስበን ደሞ እንጨርሳለን ለማለት ከሆነ ተመቻችልን ከሆነ እንደቀበለው ነው።
44ኛው የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ የስ ዊ ካን ወይም ይቻላል ብለው የቀሰቀሱበትን ሁኔታ አይተናል። መደመር የሚሉት ፈሊጥስ ትርጉሙ ምን ይሆን? የተቀነሰ ነበር? ከተደመርንስ ከማና ከነማን ጋር ነው?
እኔ በትምህርት መስክ ከአንደኛ ደረጃ ትምህርት ቤት እስከ ዩኒቨርሲቲ እኔ ቁጥርንና ሂሳብ አልወድም። እና አሁን ይሄም ዝብሩ ባዶ ቀመር ይመስለኛል። ባዶ ቀመር እንደ ስሜት መቀስቀሻ ይሁን እንደ አሜሪካኖች የሚፈጥሩት መፈክር ሰው መሰብሰቢያ ምልክት ቢጫ ስካርፍ ማረግ ምናምን እንደዚህ የሚሉት ከዛ ውስጥ ምንም ትርጉም የሌለው በፖለቲካ ቀፎ የሆነ መፈክር ነው። ስለዚህ እኔ እዛ ውስጥ ገብቼ ላድስለትም እና ለማክረም ፈልገውም ነገር የለም ይዘውት መንጎድ ይችላሉ። መፈክራው ጾቹ ቀፎ እንደሆነ ነው እኮ ይሄ ስሜት መፍጠር ነው። መፈክሩ ቀፎ ነው ምን ማለት ነው? ማን ነው ከመቤት ደሞ ኢትዮጵያስ ከሀገሩ ወጣ ከሀገሩ ተቀነሰ ከነሱ ጋር ምንድነው መደመር ማለት? ትርጉም አልባ ነገር ነው። ግን ደስ የሚል መፈክር በቃ አንድ ላይ እንሁን ፍቅር ያቸንፋል እንደተባለው ነው። ምን ማለት ነው መደመር? የት ነው የምንደመረው? ከማን ጋር ነው የምንደመረው? የት ነበርን እስካሁን? እኛ ማንንም አልነገረንም ተቀነሳቸዋል እንደዙ ብሎ አለ። በኢትዮጵያውያን ተጠይን በኢትዮጵያነት ጸንተን የቆምን ሰዎች ነን እና ከመንግስቱ ኃይለ ማርያም ጋር ከወያኔ ወንጀለኞች ጋር ከነፍሰ ገዳዮች ጋር አንድ ላይ ኑና እርቅ አድርጉ ተስማሙ ሁላችንም አንድ ቤተሰብ ኑን የሚል ከሆነ አንቀበልም። ይሄ ማለት ትርጉም ካለው እንዲህ አይነት ትርጉም ካለው ከሌለው ደግሞ ምንም ትርጉም የሌለው ቀፎ የሆነ መፈክር።
መደመር ግን ነፍሰ በላና ከፋፋይ ለሆኑት የወያኔ መሪዎች ከለላ ለመስጠት ይሆን?
ሰጥቷቸዋል እኮ የምህረት አዋጅ አወጣላቸው አይደል? ለወያኔ እኮ ምንም አትሆኑም ብሎ መጀመሪያ አሜሪካንም አቀርቦላቸዋል። በዚህ ነው አግባባቸው። አትከሰሱም፣ ገንዘባቸው አይዘረፍም፣ ንብረታቸው አይነካም፣ ምንም ይደርስባቸው የለም ለወንጀላቸው ተብሎ እኮ ነው ቸል ብለው የቆዩት አቅም ከማጣት ሌላም ማለት። ስለዚህ ወዲያውኑ ደግሞ አሁን ለፍርድ ገንዘባችን ገንዘብ የለም ነው አዜብን ይዞ አምጪ ማለት ይቻላል። በቢሊዮን የሰረቁን ሰዎች በቁጥጥር ስር አውሎ ያን ገንዘብ ለማግኘት መማማት ይቻላል? የለም አማራጭ የለም። እንደውም ገንዘቡ ሲገፈግፍ የከረመውን በውጭ ሀገር ያለው ኢትዮጵያ አንዳንድ ብር አዋጣለን በዚያ አይነት ኢኮኖሚ መፍትሄ የሚፈልጉ ናቸው። በዛው ወዲያውኑ ምህረትና እንትን እንዲሰጥ ደግሞ ህግ ወጣላቸው። ለነሱ ነው ወጣው ለኔና ላንተ አይደለም። ወይም ለአንዲት ኢትዮጵያ ደሃ ኢትዮጵያ ይወጣ ህግ አይደለም። ለወንጀለኞች ለዘራፊዎች ለነፍሰ ገዳዮች ወጣ አዋጅ ነው። ስለዚህ እነሱን ማግባባት ምናምን ያለ በማግባባት ህገ መንግስታቸው ይጠበቃል ኢህአዴግ ይቀጥላል ሲባሉ ምን ነው የፈለጉት? እና እነሱ ጠጋበኞች ስለሆኑና ሙሉ ስልጣን ሙሉ ጥቅም ስለሚፈልጉ ደግሞ ህዝብ ደግሞ ከነሱ ጋር ሊፋረዳቸው ለተነሳ ስለገባቸው ነው ይርበተበቱ ያሉት አሁን። እና በጊዜያቸው እነሱ ቤት ፍርሃት ገብቷል፣ በጊዜያቸው እነሱ ቤት ስጋትና ጭንቀት ገብቷል። ሰየው ነው የምንለው እኛ።
ኤፈርትና ሌሎች የህወሓት ኩባንያዎች የኢትዮጵያን ሀብት እየበዘበዙ ባለበት ሁኔታ አንድ ዶላር አምጡ ምን ማለት ይሆን?
እና ወያኔ የሚሸት ጮሌነት ነው። ሌላ ምለው የለኝ። ግልጥ እኮ ነው፣ ሰው ሁሉ ያውቀዋል። ሰው ሁሉ የተገነዘበው ነገር ነው። ገንዘቡ ከየት እንዳለና ከማን እንደሚወሰድ እንዳለበት እንደሚገኝ እየታወቀ ህዝብ ኮሚቴ አቋቁሞ በዚህ መሰረት ውጭ ሀገር ያለው ህዝብ አንዳንድ ብር ያዋጣ። ውጭ ሀገር ያለው ህዝብ በሚሰደው ገንዘብ እኮ ነው የባጀት እያሉ በአመት ባጀታቸውን የሚያወጡት የሚደገሙት በሱ አይደለም። አሁን እንደገና አንዳንድ ብር አውጣ አይደለም የኢኮኖሚው መፍትሄ። ኢኮኖሚ መፍትሄም እንዴት ነው የሚገኘው የሚለው ላለንበት እንትን አንደኛ የዘረፉት ሰዎች ጋር መመላከት፣ ቅድም ያልከውን ተቋም እንደ ኤፈርት ያለውን ተቋም በህዝብ ቁጥጥር ስር ማስገባት፣ ገንዘቡን መውረስ በባንክ ያስቀመጡትን ገንዘብ ሁሉ መያዝ አሉ። እነዚህ መውሰድ ያለባቸው እርምጃዎች አሉ። እነዚህ ሊወስድ አይችልም። አንድ በፍላጎት፣ ሁለት ደግሞ አለቆቹም አይፈቅዱለት አይፈልጉም። የኢትዮጵያን ህዝብ ቅርስና ንብረት ለባዕዳንና ለአረቦችና ለሻቢያም ለሌላውም ለመሸጥ ከመቀዳደም በፊት መፍትሄ ያስፈልግ። የኢትዮጵያ ኢኮኖሚ እዚህ ደርሷልና ምን አይነት መፍትሄ እናድርግለት ብሎ እኮ አዋቂዎችን ከሁሉ ድርጅቶችም የተውጣጡ ደግሞ የኢኮኖሚ የሚያውቁ ሰዎችን ሰብስቦ ማማከርም አለ። የለም መማከር የለም መንገር ነው። ህዝብ መጠየቅ የለም ለህዝብ ዲስኮር ማሰማት ነው። እና ያካሄዱ የፖለቲካው አካሄድ ምርጫ የዴሞክራሲ ሳይሆን የአምባገነንነት የግለሰብና የቡድን አሰራር ነው ያለው። አሁንም ግልጽነት የለም። ይሄን እያየን እኮ ነው አይሆንም የምንለው። ይሄ ነገር አላማረንም የምንለው እንዲሁ ዝም ብለን አይደለም። አላማረንም የለም እኛ እዛ ቦታ እንሁን ለማለት አይደለም። የምንፈልገው ቦታም አይደለም ለነገሩ።
የኢትዮጵያ ህዝብ ለአባይ ግድብ ያዋጣውን ገንዘብ ዛሬ የግድቡን ሁኔታ ለሚመረምር የሹሙ የአንድ ዶላር ጥያቄ መልስ ያስገኝለታል?
ምንም አለመሰራቱ ነው ማረጋገጫ። ምን እኮ አልተሰራም። የአባይ ግድብ ማለቅ የነበረበት ጊዜ ሁሉ አልፏል። እና እኛ በጊዜ ቦንዱን ቡዳ በላው ያልነው ግጥም አንድ ገጣሚያችን የገጠመው ይሄ ነው። እኛ ደግሞ ስለ አባይ ግድብ እንዴት እንደሆነ አስረድተናል። ገንዘባችሁን አትስጡ እየበሉት ነው። የሜቴክ ማን ነው ክንፈ ዳኛው ምናምን እየበሉት ነው። ማአት ገንዘብ እየተበላ ነው። ከጣሊያኖች ጋር በዚህ በጉቦ በሙስና በምን ጉዳይ ሁሉ ከጣሊያን ሊሰሩ ከተቋራጭ ከሆኑት ጋር ግብግብ የተገባበት ስራው የቆመበት ግን የሄደ የቀጠለ ለማስመሰል የሚሞክሩበት ሰራተኞች እንኳን ደሞዝ የማይከፈሉበትና እንዳያምጡ ደግሞ ባታሊዮን ወታደር አምጥቶ ያሰፈረበት ጉዳይ እንዳለ ጠቅሰናል። ሌሎች አጋልጠናል። ከመጀመሪያን ያጋለጠው የእኛ እንትን ከሰማ 73% በመቶ አልቋል ይላሉ። አሁን ሊገባደድ ነው ይላሉ። አይደለም ውሸት ነው። ወደኋላ ማለት ጀመረ። 73 ያሉትን 68 ቢገነባ ወደኋላ ሆነ። ይሄ ውሸት ነው። በሰውን ገንዘብ ነው የበሉት። አሁን ደግሞ በአሜሪካኖችና በአረቦቹ ተጽዕኖ ደግሞ የተወሰደው ውሳኔ ደግሞ ስራውን ለማቆም ነው። ይሄን ሊደብቁ አይችሉም። የመንግስት ገንዘብ ስለሌለ ወይም ገንዘብ የህዝቡ ስላልበቃ የሚል ሰበብ እንግዲህ ይደረግና ነገርየው ወይም በግል እንዲሰራ የሚል አሁን የሚሰማው ጫጫታ አለ ብለው ሊያስቆሙት ነው። ቆሟል፣ ስራው ቆሟል። ከቆመ ብዙ አመቱ ነው የሆነው። በአመት እንግዲህ ይህን ያህል ሚሊዮን ዶላር ያስገባል የተባለው እንትን በየጊዜው ባለፈ ቁጥር ስንትና ስንት ሚሊዮን እዳው ወጪ ሆነ ማለት ነው። በኢትዮጵያ ላይ በ2010 የሚያውቅ በ2014 ካለቀ 4 አመት መዘግየት አለ። 4 አመት አልተጠቀምንበትም ወዘተ ማለት ነው። እና ደግሞ ግብጽ ጋር የሚደረገውም ፉክክር ምናምን ዝም ብሎ የእንትን ነው የልጅ ጉራ ነው የሆነው። ምክንያቱም ለመቋቋም ተዘጋጅተዋል፣ ይችላሉ ወይ ይፈልጋሉ ወይም ሁሉ መጀመሪያ ነገር አባይ ላይ ግድብስ ነግደው ከሱ ገንዘብ ለመዝረፍ ነው እንጂ ለህዝብ ጥቅምም አይደለም። በመስኖ እንዳንጠቀምበት እኮ ገና ከመጀመሪያው ተስማማል። ዋው ይፈሳል፣ በመስኖ ኢትዮጵያ አትጠቀምበትም የሚል ሁሉ ስምምነት አለ። ሰው ይሄን ሁሉ ማገናዘብ አለበት። እና የአባይ ግድብ ብለው ይሰራሉ ተስፋ አድርገው ሳይገደዱ ያዋጡትን ሰዎች መጀመሪያ መክረናል። ይሄ ገንዘባችሁን ማባከን ነው፣ ይልቅስ ለሚታገሉ ስጡ። ይሄን ገንዘብ በሀቅ ለሚታገሉ እንታገላለን ብለው የሚያሰሩት ሳይሆን ብለን መክረናል። በሬዲዮም በጽሁፍም በምን እና እኛ እዛ ላይ ምንም ቅር የሚለን ነገር የለም።
በቅርብ ጊዜ እንዳየነው በፕራይቬታይዜሽን የተጠቃለሉትን የኢትዮጵያ ብሔራዊ ንብረቶች ባለሀብቶች እንደሚቀራመቷቸው ይጠበቃል። ይህንንም ጉዳይ እንዲመለከቱ የተሾሙ ግለሰቦችም በመስኩ ያላቸው እውቀት አጠያቂ ነው ይባላል።
ይሄ እንግዲህ የተጠናና በደንብ ታስቦበት ለኢትዮጵያ በምን መንገድ ይጠቅማል፣ በኢትዮጵያ በምን መንገድ አይጠቅምም በሚል ተጠንቶ የተወሰነ ውሳኔ አይደለም። ከመጀመሪያ ይሄ ቻይናና አሜሪካ በሚያደርጉት ፉክክር በአሜሪካኖች የተገፋ ነው። በእርግጥ ብዙ ሰው በቴሌኮሙኒኬሽን የወያኔ ሙሉ በሙሉ ቁጥጥር መነሳት አለበት ቢያንስ በገቢስም ቢሆን ለግልባ ለሀብቶችና ባለንቶች መሸጥ ይገባዋል የሚል አስተያየት በአዲስ አበባ ብዙ ጊዜ ይሰማል። ግን አሁን ምንድነው የተጠኖ ነው በተጠኖ ማን ነው ሊገዛ የሚችለው እነዚህን ኩባንያዎች? የኢትዮጵያ ባለ ሀብት ማን ነው? ወያኔ ነው። አሁን ባለው ሁኔታ ደግሞ ሻቢያ ነው። ባለው ሁኔታ ሳይሆን አረቦች ናቸው። ለአሜሪካን ባዳን ናቸው። ስለዚህ እኮ የግል ማረግ የሚለውን እኮ ተሞክሯል። ሌሎች ሀገሮች ተሞክሯል። ኡጋንዳ ተሞክሮ በሁሉ መስክ ህንዶች ናቸው ተመልሰው ያዙት። የሀገር ባለ ሀብቶች ያንን በብዙ ሚሊዮን አውጥተው ሊገዙ የሚችሉ በጣት የሚቆጠሩ ሆኖ ነው የቀሩት። እና ለህዝብ የጠቀመው የለም። እንደገና የብዝበዛ ነገር ነው የሆነው። እና አሁን የኢትዮጵያም የተጠናና ለኢትዮጵያ ይጠቅማል በሚል እንትን ያለ አይደል? አሁን ስለሱ የሚያማክሩ ሰዎች ተብለው የተመደቡት ራሳቸው ብዙዎቹ አስቃሉ። ለኢትዮጵያ ኢኮኖሚ የሚጠቅም ሂደት ነው የሚል እኔ ምንም ግምት የለኝም። አሁን በተያዘው ባለው ፖለቲካ ደግሞ ከጥቅሙ ጉዳቱ ነው የሚያመዝ። የህዝብ መንግስት ቢኖር የኢትዮጵያን ጥቅምና ጉዳት አመዛዝ ነው። ብሔራዊ ሀገራችንን ባህር ሀብቶች በሚያጎለብት መንገድ ሊሰራው ይችል ይሆናል ብለን እንገምታለን። እኛ ያንን እንግዲህ እንፈልጋለን። ሁሉ ነገር በመንግስት ቁጥጥር ስር ይሆናል አንልም፣ ግን ሁሉ ደግሞ ቅርስ የምንላቸውና ለህዝብ ግልጋሎት ሰጥተው እንዲቀጥሉ በመንግስት ወይም በህዝብ ስር በህዝብ መንግስት ስር መሆናቸው የሚጠቅሙ ደግሞ እነሱን አሳልፈው መስጠት አይቻልም። አሁን በፈረንሳይ እና በአንዳንድ ሀገሮች በአውሮፓ በራሱ የትራንስፖርት መስክ፣ ቴሌኮሙኒኬሽን፣ ብዙ አይነት ነገሮች በመንግስት ቁጥጥር ስር ያለው አሉ። እና ባለፈው ለምሳሌ የባቡር እንትን ኩባንያ ለግል ይሸጠዋለን ብሎ ፈረንሳይ ብዙ ስራ ማቆም አድማና ረብሻ ውስጥ ነው የገባውና ስቦታል፣ አልቻለም። እንግሊዝ እንደሱ ተደርጎ የባቡር እንትናቸው ሲስተሙ እንትኑ የወደቀበትና አሁን ሲጠየቁ 70% በእንግሊዝ ሀገር ወደ ድሮ ብንመለስ ያሉበት ሁኔታ አለ። ስለዚህ ዝም ብሎ ነው በዘፈቀደ እንደው የሚደረግ እንደው ፈረንጆችን ለማስደሰት የሚደረግ ሳይሆን ተጠንቶ መሆን አለበት። ያው አሜሪካኖቹ መጥተው ኢትዮጵያ አየር መንገድ ጎብኝተው ተመልሰዋል። ምን እንደተነጋገሩ አይታወቅም። ኢትዮጵያ አየር መንገድ ብዙ ድርሻ ንሽጥ ከተባለ ለግል የሚገዙት አሜሪካኖች ወያኔ ራሱ እና አረቦች መሆናቸው ደግሞ ግልጽ ነው። የኢትዮጵያ ማአት ሚሊዮን ብር አውጥቶ ድርሻ ሊይዝ የሚችል ግለሰብ ኢትዮጵያዊ ከወያኔ ውጪ የለም።
አዲሱ ትውልድ ወደ ግራና ቀኝ እንዳይመለከትና ባንድ ቦይ እንዲፈስ አስተዳደራዊ ሸፍጦች እየተሰሩበት ይገኛል። በዚህ አጋጣሚ ይህን በሚመለከት ለአዲሱ ትውልድ መልእክት ቢያስተላልፉልን።
ወይዘሮ ማዋይስ እንዳለችው አይችል በላትና በተቀደደላቸው ቦይ ማስተስተው ለኢትዮጵያ በሚጠቅመው ኃይሎች መጥተው በብሔርተኝነት በብሔር ጥላቻ በኢትዮጵያዊነት ጥላቻ በኢትዮጵያ ጥላቻ የሚቃኟቸውን እንዲቋቋሙ ለሁላችንም መድን የሚሆነው ኢትዮጵያን ሀገራችን ብለን በአንድነት ስንታገል መሆኑን እንዲያውቁ በአቋራጭ በጥገና በተድበሰበሰ ደግሞ መፍትሄ እንዳይረኩ እንዳይወናበዱ አደራ ማለት ነው የምንሞክረውና የምናደርገውም ጥረት ነው። ዋናው ደግሞ ትግሉን መቀጠል ነው። ትግሉ ነው እያጸዳው የሚመጣው ሁሉን ነገርና የጋራ ትግል መያዝ ኢትዮጵያዊነትን መያዝ እና ኢትዮጵያዊነትን ጥሎ የህዝብ ጥላቻና የእርስ በርስ ቀውስና ጦርነትን የሚሰብኩትን መቋቋም እና ወግዱ ማለት ያስፈልጋል። የህዝብን መብት ለማስከበር ሀገርን ለማስከበር በሚቻለው መንገድ ሁሉ ለመታገል መድፈር መቻል አለብን። ለሁሉ መፍትሄ አለ። አሁን ባለፉት 3-4 ዓመት ያየነው እኮ ወጣቱ እንደታገለ ነው፣ ህዝቡ እንደታገለ ነው። ማአት መስዋዕትነት ተከፍሏል። ማአት ብዙ ሺህ ሰው ነው የሞተው፣ ብዙ ሺህ ሰው ነው የታሰረው፣ ደብዛው የጠፋው፣ ግብረሰዶም የተፈጸመበት የተሰቃየው በየእስር ቤቱና በየማጎሪያው አሁን እየተዘረዘረ የሚመጣ ነገር ነው እና ትግል መስዋዕትነት ይጠይቃል። ትግል ፈልጎ መስዋዕትነትን ፈርቶ ይቻላል። አሁን ሰላም ትግል ፍቅር መታረቅ ምናምን የሚለው የትግልን አስፈላጊነት መሸፋፈኛ ነው የሆነው። አሁን ወያኔን አጥብቆ በመታገና ወያኔን ከሰረ መሰረቱ መንግሎ በመጣል ፈንታ እርቅ መግባባት ይቅርታ የሚሉ እንትኖች መጡ። የምንዲታው ያን ስራችንን ሊያደናቀፈ ነው። አሁን መስዋዕትነት የሚፈሩ ደግሞ ለትግል ዝግጁ ያልሆኑ ደግሞ ወያኔ ይገለናል ወይ የሚፈሩት ደግሞ ተወሰኑት ደግሞ አሃ ጥሩ መንገድ ናት ወይ ደግፉ ይችላሉ። ሰላም ትግል እኮ መስዋዕትነት ይጠይቃል። ባዶ እጅ ወጥቶ መሰለፍን መተኮስን መቁሰልን መሞትን ሁሉ ይጠይቃል። ለከባዱ እሱ ነው እንዴ ለትግል ቆርጦ መነሳትና መንገድ አለው ሁልጊዜ መንገድ አለው የተዘጋም ይመስለው መፍትሄ መንገድ አለው። ግን እኛ ዋናው ቆርጠን መነሳትና አንድ አላማ አንድ ግብ ይዘን አገራችንን ከጥፋት ለማዳን መታገል ነው እንጂ ትግላችን አቅጣጫውን ስቶ የእርስ በርስ ጠላቻና የእርስ በርስ ጠላትነት የለም። እኛ ኢትዮጵያ አይደለም ከኢትዮጵያ ምን ያያይዞን የሚባል አሁን አዳዲስ ፈሊጥ የተጀመረው አይነትና የተፈፋፋ ያለው ፈሊጥና እሱን መከተል ደግሞ ጥፋት ነው። ስለዚህ ያ ያን ጊዜ መውጫ መንገድ አልነበረንም። ሁለት ነገር ነው የፈለገው። አንደኛ የተማሪው ትግል ማንንም ከቁም ነገር ስላልቆጠረው በአለም አቀፍ ደረጃ ማሳወቅ ፈለገ። ኢትዮጵያ ውስጥ ችግር አለ፣ ተማሪዎች እየተሰለፉ ነው፣ እየታገሉ ነው፣ አውሮፕላንም እያስገደዱ ነው በሚል እንትን ለመስራት ሁለተኛው ከሀገር ለመውጣት የእግር መንገዱ ብዙ ነው፣ ረጅም ነው፣ መያዝም አለ። ስለዚህ ይሄኛው ሞት ሊያስከትል የሚችልም ደፍረን በዚህ መንገድ እንውጣ በሚል ነው እንግዲህ ከሀገራችን ወጥተን ለመደራጀትና ለማደራጀት የሞከርነው እና ወደ ኢህአፓ ምስረታ ሄድ ነው። በነገራችን ላይ በቅርቡ አንድ ሰው ተነስቶ ኢህአፓ መስራች ነኝ ያለው ያው በአካባቢው በሰማውና ለህዝቡ ያስደስታል ያሉ በሚዋሹት መንፈስ መሰረት ውሸቱን ሲቀጥፍ ነው መስራች አልነበረም። አሁን ወደ ኢትዮጵያ ገብተው የሀፓኛነን ሊሉ የሚፈልጉ አንጃዎችና አጨራሪ ቡድኖች ወያኔም ራሱ ሊመሰርታቸው የሚፈልጉ እንደ ሀፓ እንዳሉ ህዝብ እንዲያውቅ ፈልጋለሁ። ምክንያቱም ሀፓ አንድ ነው። ሀፓ የኛ ሀፓ ብቻ ነው፣ ሌላ ሀፓ የለም። የምናውቀው ሀፓ የለም። ይሄ ሀፓ ደግሞ አሁን ተደራድሮ ቦታ ፈልጎ ምን ብሎ ወደ ህዋዊነቱን ሰርዞ ሊወጣ አመቺውናቴ ገና የለም ብሎ የቆመው ያባ ነው ማለት ነው። ይሄን ለማለት ፈልጋለሁ። ግን እንደንተና እንደ ኢሳይያስ እንዳልባርክ በሳቅ አልተሳካልንም። እኛ አገራችን እየተጎዳች ነው እንጂ እያለፈላት አይደለም። አገራችን አልፎላት ህዝባችን ደህና ኖሮ መኖርና አለ መተንፈስ በሚችልበት ጊዜ ያን ጊዜ እንግዲህ በደም ሆሆሆ ብለን እስቃለን። እስከዛ እንግዲህ ነው ሳቁ ትንሽ ያለው ሁኔታ የሚከሰተው ናት። ያስከፊነቱ የሚያስቆናት የለም። በእርግጥ አሁን ስናይ ህዝባችን እየተገደለና እየተፈቃየ ነው። ስንቱ አሁን በእስር ቤት ታጉሮ ነው ያለውና ብዙ የሚያስፈነድቀን ነገር የለም። ሄደው ያጨበጨቡ የዘፈኑት እነሱ የታያቸው ነገር እንዳል እኛ ግን አልታየንም። እሱ እስኪታየን እንግዲህ ትንሽ ከሳቆ ቆጠብ ብንል እንትን የለውም። እኔ የማስታውሰው የትግል ተመክሮ ለሰው የሚለው ዋናው ትግል መቀጠል የሚለው ትግል መቀጠል፣ መጠንከር፣ የመንፈስ ጠንካር ያስፈልጋል። እኛ ብዙ ጊዜ ሊያጠፉን ደርሰው ጥሳችን ነክሰን ትግሉን በመቀጠል ነው እዚህ ያደረስነው። ትግሉን መቀጠል ያስፈልጋል። ወኔ ያስፈልጋል። ኢትዮጵያዊነት ወን እንደው ፈሪ ብቻ እየተባልን እኮ መጫወቻ ሆነን ማንም ተጫወተም። እንደዛ ፈንድቀን ትላንት ወንድሞቻችን እህቶቻችን ደም ያፈሰሱትን እየፈነደቅን እኮ ነው የምንቀበለው ያለ ነው። ይሄ ምንድን ነው የሚባለው? መሀይነት፣ ይቅርታ አድራጊነት የለም፣ እንደዚያ ነገር የለም። ስለዚህ ትንሽ ጠንከር ብሎ መንፈስን አጠንክሮ ቀበቶን ሸምቀቅ አድርጎ ትግሉን መቀጠል ለማንም ለመጣ ባለነፍስ አለመስገድ፣ ለማንም ለመጣ አፈጮሌ መታለል በፍጹም ማቆም አለብን። ይሄ ነው እና ህዝብ ያስገኘው ትግል ደግሞ ለአንድ ሰው መስጠት የለበትም በደሙ እኮ ነው ያስገኘው ወይ ለውጥ አሁን የሚባለው ወያኔን መዳከም ነው እኛ ምን ነው ወያኔ መዳከም የመጣው ህዝብ ስለታገለና ስለደማ ነው ከዚህ በፊት እንደው ለትግል መድማት ለትግል መስዋዕት እኮ ራሱ ለሀጢያት ተቆጥሮ ያፋ ሰው ሁሉ አስፈጀ ያሉ ሚላፎፍ ልሁ ከንቶች ነበሩ ማአት ማአት መድረክ ይዘው እንደው ሚሉ ግን ህዝብ አሁን ቢሆን ለውጥ ያመጣው ወያኔን ያዳከመው በትግሉ ነው በደሙ ነው ስንት ሺህ ሰው ሞቷል እኮ ስንት ሺህ ሰው ታስሯል ተሰቃይቷል ይሄንን መርሳት የለብንም ስለዚህ የትግል ጥናትና ወኔ ይኖረን ኢትዮጵያዊነትን ደግሞ አሳልፈን አንስ አገራችንን ሶማሌ ሊያረጉም ይፈልጓሉ አሁንም በዘረኝነት ሊገዟትም ይፈልጓሉ እየተፈራረቁ እነዚህን ሁሉ እንቋቋማቸው የዋህነት በዚህ ላይ አያስፈልገንም እና ኢትዮጵያ ናት አገራችን እኛ ኢትዮጵያዊ ነን ይሄንን በምንም በሌላ በጎጥ እየገቡ በብሔረሰብ እየገቡ ሊያፈራርሱና ሊያፋልሱን የሚፈልጉትን ሁሉንም ከዚህም ከዛም የመጡትን የነበሩትንም ወይም አዲሶቹንም መታገል አለብን ማለት ነው ይሄ ነው የኔ መልእክት
የኢትዮጵያ ሬዲዮ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ከሌሎች የሬዲዮና ቴሌቪዥን ጣቢያዎች ሙሉ በሙሉ በተለየ መልኩ አዲሱን ሹም እና ሹሙን ያመጣውን ስራስ እየተቃወመ ይገኛል። በዚህ ዙሪያ ምን የሚሉት አለ?
ወለኛ የኛ ሬዲዮ ፍኖተ ዲሞክራሲ በማንም ባድ ኃይል ወይም ባድ መንግስት ተደግሞ የሚሰራ አይደለም። እስካሁንም የቀጠለው ይሄን ሁሉ አመታት የቀጠለው በአባላቱና በደጋፊዎች ትብብርና ድጋፍ ነው። በመላ ኢትዮጵያ እንዳናዳርስ ደግሞ ብዙም እገዳ ሲደረግብን የቆየ ነው። ካጋጆቹም አንዱ አሁን ጠቅላይ ሚኒስትር የሆነው ሰውዬ ነው። እናውቃለን። ግን አሁን እገዳ የለም። ሊሰማ የሚችልበት ሁኔታ ያለ እና በርከት ያለ ሰው እየሰማን ስለሆነ መልእክታችንን አስተላልፋለን። ይህን መልእክት እንዳናስተላልፍ የሚፈልጉ የአዲሶቹ ደጋፊዎች አሉ እናውቃለን። በዛ እንግዲህ አገር ቤትም የገቡ የጥላቻ ራዲዮኖች አሉ። ራዲዮና ቴሌቪዥን የጥላቻ ሰባኪዎች እነሱ ለጊዜው ድምጻቸውን በሌላ መልክ አስመስለው ጃዲስ ያኖ ለብሰው ነው እንግዲህ ብቅ ያሉት። እነሱንም መቋቋም አለብን እና ድጋፍ ያስፈልገናል። አንደኛ ህዝብ እንዲያዳምጠን እንፈልጋለን። ጆሮ እንዲሰጠን ይበልጥ ህዝብ ማለት ነው ብዙዎች። ሁለተኛ እርዳታ እንፈልጋለን። ምክንያቱም በህዝብ እርዳታ በህዝብ ድጋፍ ነው እንግዲህ ሰፋ ያለ ስራ ልንሰራ የምንችለው። ልዩ ልዩ ተግባሮችን ልንወጣ የምንችለውና ድጋፋችሁ ሀገር ውስጥም ያለው በውስጥም ያለው ኢትዮጵያው ለፍኖተ ዲሞክራሲ ድጋፍ መስጠት ጥሩ ነው ጠቃሚ ነው ብለን እናምናለን። ሁለተኛ የተለየ ድምጽ መወደድ አለበት። ሁሉም ባንድ ድረስ ባንድ ቦይ መፍሰስ የለበት። አለበለዚያማ የምንድነው ይሄ ኢትዮጵያ ቴሌቪዥን የሚባለው የኢትዮጵያ ጋዜጦች ይሁን እናያቸው አይነት ነው። አንድ በሰንት ማለ ተቃውሞ ማሰማት የሚያስቀጣበት የሚያስወግዝበት አይነት ሲሆን እንደው አዳዲስ ሐሳብ አዳዲስ አቋም የተለየ አቋም ለማዳመጥ ደግሞ መፈለግ የዴሞክራሲ ፍላጎት አካል ነው። ለምን ሁሉ የሚለውን አታነበንቡ ማትደግሙ ብሎ ሰየሙ ዴሞክራሲን አባልጽግም በጣም ይጎዳል። ስለዚህ የተለየም አቋም የያዘ የተለየ አስተሳሰብ የሚያስተዋውቅ የሚያሸራሽር ራዲዮን መደገፍ ለዴሞክራሲ ከምናደርገው ትግልና ካለን ፍላጎት ጋር የተያያዘ ነውና በዚህ መንፈስ ፍኖተን መደገፍና ማበረታታት ማጠናከር ያስፈልጋል ላለሁ።
ሹሙ ኢህአፓና መኢሶን በሸና በቸ ተጋደሉ ብሎናል። ከወያኔ ጋርስ በየትኛው ፊደል ይሆን የተጋደላችሁት?
እንግዲህ በኢህአፓ ላይ ብዙ ያሰት ወሬና ቅስቀሳ ሲሰራጭ ቆይቷል። ይሄ እንግዲህ ከአጠብ ጊዜ ጀምሮ ነው ከተቋቋመን ጀምሮ ማለት ይቻላል። ምክንያቱም የምንታገላቸው ኃይሎች ያው በጠላትነት ስለሚፈርጁን እነሱ ታግለውናል። ፈረንጆቹም አልተኙልንም ከመጀመሪያው ከስልሳዎቹ ጊዜ ጀምሮ ማለት እና ብዙ ሐሰት ደርግ ደግሞ ያንን ሰማይ አድርሶታል። ይህን ቅጥፈቱን የአረብ ቀጥረኞች ነበን፣ ዘናብ አቁመናል፣ ሲአይ ቡችሎች ነን ያልተባልነው ነገር የለም። ከዛ አንዳንድ ውሸቶች እስካሁን የሚሰሩ የሚደግሟቸው የደርግ ዘራዦችና ወንጀለኞች የሚደግሙት ሶማሌን ደገፉ ምናምን አስጠቁ ግንጠላ እነሱ ያስተማሩት ባዝ ነገሮች አሁንም የወያኔ አሽከሮችም የሚደልቁት ከበሮ ነው። የሁሉ ውሸት ነው። ግን ወጣቱ ታሪኩን ማወቅ ማወቅ ማንበብ ያስፈልገዋል። በውሸት መቃኘት የለበትም። በውሸት መመራት የለበትም። ዝም ብሎ አየር ላይ ሆሆሆ ብሎ ስሜታዊ ሆኖ መጓዝ የለበትም። አሁን የጠቅላይ ሚኒስትር ተነስቶ በሸና በቸሰጣሉ በጣም አሳፋሪ የሆነ ዝቅጠት ነው። በእኛ በኩል ያን ሁሉ ሰማዕት ያ ሁሉ ለሀገር ብሎ የተሰዋውን ሁሉ እንትን የሚል ነው። እኛ ከወያኔ ፊደል ተጣላ እሱ ከሚያገለግለው ወያኔ ጋር በምን ተጣላ? በአቋም አይደል ተጣላ ነው። ነጻ ትግራይን መሰረታለን ሲሉ ተቃውሞ ናቸው አይደለም የተነሳ ነው። መሰረታዊ በሆኑ ጥያቄዎች ላይ ያሉን ልዩነቶች ናቸው እንጂ ለትግል እና ለቅራኔ የሚያበቁን የፊደልና የአነጋገርና የቋንቋ ነገር አይደለም። እንደዚህ ብሎ ማክቸልቸል ለሀገራቸው የተሰዉትን ሁሉ ደም መርገጥ ነው፣ ማቆሸሽ ነው። እና ይህ ውሸት እንደዚህ ነገሮች ውሸት እንደሆኑ ማወቅ መረዳት መቻል አለባቸው። አብራችሁ ማጨብጨብ ወይም መደገፍ ወይም እውነትም ለማለት ነው። መኢሶንና ኢህአፓ በሸና አልተጣሉ። ይሄ ፈጠራ ወሬ ነው። እና ታሪክ ደግሞ በደንብ አድርጎ የሚያሳየን እንትን ሳጣኑ ደግሞ በሩታለም ዘምሎ ዘለው ኮሚኒስት ሆኑ ግራ ክንፍ ሆኑ። ይሄ ደግሞ እሱ አላጠና እንደሆነ በወያኔ ስር የእሱ ጉዳይ ነው። እኛ ግን የመረጥነውን ሩታለምና የመረጥነውን ፕሮግራም ምን እንጥስ እንደነበረ ምን እንተነተ እንደነበረ ሞሮች ያን ጊዜ በምን በምን እንዴት እንዲከራከሩ እንደነበረ ካላወቀ ታሪክ ቢማር ነው የምንመክረው። አውቆ ከሆነ ግን ያው ውሸታም ያሰኘዋል፣ ሌላ ነገር የለውም። ስለዚህ ታሪካችሁን ለማወቅ ሞክሩ ነው የሚለው እና ኢትዮጵያን አስቀድሙ። ዋናው ኢትዮጵያን ማስቀደም ነው። የኢትዮጵያን ጥቅም የኢትዮጵያን ሕዝብ ጥቅም ይጠብቃል ወይስ ይጎዳል መፈተኛው እንጂ መሪዎች ነን የሚሉ በሚለፈልፉት ድርጅቶች ነን የሚሉ ስለራሳቸው በሚያወሩት አይደለም መገምገም ያለባችሁ። ስራቸው ምንድን ነው? አቋማቸው ኢትዮጵያዊ ነው ወይ? አቋማቸው ለኢትዮጵያ ይጠቅማል? ትናንት የተናገሩትን ዛሬ ክደው ሰው ሊያጨበረብሩ ሲሞክሩ መታለል የለም ለየለም። እዛ ሀቁ ይሄ ነው እናውቀዋለን፣ አንበነዋል፣ ተፈንጥቅተነዋል፣ አጥንሰራዋል ብሎ መከራከርና አቋም መያዝ ያስፈልጋል እንጂ ማንም የመጣ ባለነፍጥ የሚነዳን መሆን የለበትም። ሁሉ ደግሞ ያለማወቅና የአንጎል ባርነት ነው መጥፎ። ሰው አንድ ኃይል ወይ አንድ መሪ የህዝብን አንጎል ጨምደድ አድርጎ ከያዘው እና በቁጥጥር ስር አድርጎ እግሮች ስር ከደፋ አበቃልን ማለት። ስለዚህ አንጎላችንን ነጻ፣ እውቀታችንን ነጻ አድርገን በዛ መብታችንን ለማስከበርና ሀገራችን ኢትዮጵያን ደግሞ ለማስከበር መጣር አለብን ብዬ ነው ሀሳብ ማቀርበው።
ከሰሞኑ በድሬዳዋ በሻሸመኔና በጅጅጋ አካባቢዎች ስለደረሱት ችግሮች ምን ይላሉ?
የእርስ በርስ ግጭቱ እንግዲህ ድልዳሉ የተሰራው በወያኔ ነው። ወያኔ ህገ መንግስት በምንለው እኛ ህገ ወያኔ በምንለው ኢትዮጵያን ለዘጠኝ ብሔር ላይ በተመሰረተ ክልል ሸንሽኖ ይህንን የህዝብ ስበስ ግጭት መከፋፈል መዳከም መሰረት ጥሎ የቆየ ነው እና የወያኔ ህገ መንግስት የሚባለው ነገር ውጤት ነው። በጅጅጋና በድሬዳዋ እና አልፎ ደግሞ በእንት በጌዲዮና በኦሮሞ መካከል፣ ገሬ ሶማሌና ቦረና ኦሮሞ መካከል፣ በወለጋ በልዩ ልዩ ቦታዎች አሁን ዜጎች ህይወት እየተቀጠፈና በጣም ግፍ እየተፈጸመ ብዙ ሰዎች ከልዩ ልዩ ብሔረሰብ ብዙ ዜጎቻችን እየተገደሉ እየተፈናቀሉ መሆኑን ያው እንግዲህ እያየን ነው። ይሄ ወያኔ የመጨረሻ ሙከራ እያረገበት ያለ ስልጣኑን መልሶ ለመያዝ አገሪቷ አልተረጋጋች አገር ናት። ይሄ አዲስ መጣም የተባለው ሹም ነገሮችን አባባሰ እንጂ ሊያበርድና መፍቴ ሊሰጥ አልቻለም ለሚለው ማጠየቂያቸው እንግዲህ ማጠንጠኛ ሊሆናቸው የሚችል በአብዛኛው የነሱ ይጃለበት ነው የሚል ነው። እንግዲህ ህዝብ በዚህ በኩል ትልቅ አደጋ ኢትዮጵያ ላይ ትልቅ አደጋ እንደተጣለ እንደመጣባት ከዚህ በፊትም ስንለው የነበረ ነው። እርስ በርስ አጋጭተውን በታትነውን ሊሄዱ የሚችሉበት ሁኔታ አለ ብለን አስጠንቅቀናል። አሁንም ደግሞ በዚህ ባለፉት ወራት የምናየው ደግሞ እንደዚሁ የህዝብን ግጭት የህዝብን እርስ በርስ መጋጨት መጣላት የሚፈልጉ ኢትዮጵያዊነትን ማጥፋት የሚፈልጉን ኃይሎች እየተሰባሰቡ በአዲስ አበባ እንግዲህ ክብር እንግዳ እየሆኑ እየተጠሩ እየገቡ እንደሆነ የምናይበት ሁኔታ ስላለ ይሄ በጣም እኛ ለኢትዮጵያ ህዝብ ማሳሰብ የምንፈልገው እየሞከርንም ያለ ነው። በዚህ አይነት የወያኔ ወጥመድ ውስጥ ገብቶ በስበስ ግድያ የህዝባችንን የለውጥ ጉዞ እንዳደናቅፍ ስራቱም ተጠናክሮ እንዳይቀጥልብን ነቅሶ ቢጠብቅ ጥሩ ነው እንላለን። ኢትዮጵያ በአሁኑ ጊዜ ተረጋጋች አይደለችም። የእርስ በርስ ብጥብጥና የመከፋፈል የሶማሊያ አይነት ሁኔታ የሚመጣበት ሁኔታ እንትን እድል አለው እና ይሄ ደግሞ የኛ የተረጋጋ ሰላምና መረጋጋት የነበረበት አስተዳደርና አገዛዝ ይሻላል የሚለውን አቋማቸውን ለማቅረብ ይረዳቸዋል። ለዚህም ብለው ነው መጀመሪያ መከፋፈሉት። ሁለተኛ ይሄን ካሉ ዘንዳ ደግሞ ቀጥሎ ህዝቡን የሚያነሳሳና እርስ በርስ የሚያጋጭ ይበልጥ በቤተክርስቲያን አቃጥለዋል፣ መስጊዶችንም ሊያቃጥሉ ይችላሉ፣ ዜጋን ንጹህ ሰው ዘብዝቀው ይሰጣሉ። እንዲህ አይነት ብቻ የማይ መደረግ የሌለበት ህገወጥ የሆኑ እርምጃዎችን መውሰድ በአንድ በኩል መንግስት የለም የሚለውን ነገር እንግዲህ በደንብ አጠናክሮ መልእክቱን የሚያስተላልፍበት ሲሆን፣ ሁለተኛ ደግሞ ቅድም እንደተባለው በእኛ ጊዜ ይሻለ እኛ ሙሉ ቁጥጥር በያዝንበት ጊዜ እንደዚያ ነገሮች በፍጹም ሊፈጸሙ አይችሉም፣ ግን ተፈጽመዋል ለነገሩ ብሎ ለማሳመንም ነው እና የነሱ በቀጥታ መጥተው የነሱ ሰዎች ወይም ወታደሮች ወይም ኃይሎች ይህን ስራ በቀጥታ ባይሰሩትም በእጅ አዙር እንዲሰሩ ሁኔታውን ያመቻቹና የሚገፋፉትም እነሱ ናቸው ማለቱ ያው የሚያስኬድ ይመስለኛል።
ከኢንጂነር ስመኘው በቀለና ከአባይ ግድብ ጋር በተያያዘ የሚሉን ካለ?
እኛ ስለ አባይ ግድብ ብዙም ሚስጥር ነገር ብዙም የሚወጣ ነገር ያለ አይመስለንም። እኛ ብዙ ጊዜ ተናግረናል። ስራው ስለመቆሙ የጉቦ የሙስናው የመቸገር የተያዘው ከግብጽ ጋር የተደረገው አሁንም እየተደረገ ያለው እነዚህን በሚመለከትና ሰውም ገንዘብ እየሰጠ እንዳልሆነ የተሰበሰበው ገንዘብ ደግሞ እንደተበላ ቦንዱን ቡዳ በላው እንዳል ሁሉ ሰው የሚታወቅ ነው እና አሁን ወያኔ ወደ አዲስ ጠቅላይ ሚኒስትር ለመግፋት እጁ አለበት መረጃ ተደርሶበታል የሚል አሉባልታ ያወራሉ። በሌሎች በኩል ደግሞ ወያኔ ነው ራሱ ነው ብዙ ሚስጥር ሊያወጣባቸው ስለሆነ እነሱን የገደሉት እንዲህ አይነት በአዲስ አበባ ሊሰራ የሚችል ማንም የለም ይላሉ። ሁለቱም ወገን ደግሞ የውጭ እጅ አለበት ግብጽ መሆን አለበት ብለው ያቀርባሉ። እነዚህ ሁሉ እንግዲህ መሰረታቸው አጠያቂና ቢያንስ አከራካሪ ነው። ግን በጥቆማ ደረጃ እና በእንትን ደረጃ ይሄ አዲስ አበባ ላይ በአደባባይ እርምጃ ለመውሰድ እንዲህ አይነት ግድያ ለመፈጸም ማን ነው የሚችለው? ማን ነው በዚህ ደረጃ ድርጅት በአደረጃጀት ያለው? ግብጽ መጥቶ ኢንጂነሩን በእንትን በመግደል ምንስ ያገኛል? የኒውክሌር ሳይንቲስት አረብ ወይም ኢራን እስራኤል እንደምትገለው አይደለም፣ ኃላፊነት ነው እንጂ ልዩ የግድብ ችሎታና እውቀት የነበራቸው ሰው አይደሉም። ሰውየው በስራቸው ያላቸው እውቀት አለ፣ ሊተኩም ይችሉ ናቸውና ግልጽ እሳቸውን በመግደል የሚያገኘው ምንም ጥቅም ያለ አይመስለኝም እኔ አረጉትም ባይባልም ብለን ምናልፈው ወደ ወያኔ ያተኩራል ወያኔ ደግሞ ጸጥታውም አሁንም ቢሆን ወያኔ በመሆኑ ይህን ነገር አጣርቶ ማቅረብ ያለበት ግን ነገር እየጎተተ የሚሄደው የሚጠቅመው ነገር ለሱ ስላልሆነ ነው እንትን ወደ ፍርድ ቤት ነገሩን ማምጣትና መረጃውን ማቅረብ መረጃ ካለው ማንንም የሚከስ መረጃ ካለው ወይ የሚያስከስስ መረጃ ካለው ማቅረብ ይችላል አሁንም ቢሆን የጦሩም ሆነ እነዚህ የነፍሰ ገዳዮቹ ተቆጣጣሪ ወያኔ ነው ስለዚህ እኛ ወያኔ ነው ኃላፊነቱ ያለበት እንላለን
አዲሱ ሹም አሜሪካ ካሉ ተቃዋሚ ፓርቲዎች ጋር ባደረገው ቆይታ የፓርቲ አመራሮች የህዝብን ስሜት ከማንጸባረቅ ይልቅ የግል ጉዳያቸውን አቅርበዋል ተብለው በብዙዋኑ ተተችተዋል የርሶን አስተያየት ይሰጡን
መጀመሪያ ሰውዬው የመጣው እኮ ሊወያይ አይደለም ጭብጨባ ድጋፍ አግኝቶ ለመመለስ ነው የመጣው እነዚህ የፖለቲካ ፓርቲዎች የተባሉት ጋር ውይይት ማለት ውይይት እኮ እኛ የምንለው የሽግግር ሂደት ውይይት ማለት ቁጭ ብሎ ከድርጅቶች ጋር ሁሉ ድርጅቶች ይመለከተናል ከሚሉት ጋር በደንብ ዋና ዋና ነጥቦች ላይ ሰፊ ውይይት አድርጎ ወደ ጋራ ግንዛቤ ለመድረስ ጥረት ይደረግ ነው የምንለው እንጂ እንደ መጥቶ ተጨብጭቦ የተመረጡ ሰዎች ናቸው በአንዳንዱ ጉዳይ ተጋብዘው የነበሩት ተጨብጭቦ የሁለት የሶስት ደቂቃ ጥያቄ ያቀርቡ በሁለት ሶስት ደቂቃ ጥያቄ ይቀርባል ሰውየው ይመልሳል መልሶ እንኳን ያንን ነገር አይ እዚህ ላይ ስህተት ነው ለማለትም ይቻልበት ሆናት አይደለም እኛ ኢህአፓ አልተገኘም በዚህ ተልካሻ ሆነ ግብዣ እንዳማጥራው እንዳይበላ ግፋው አይነት ተልካሻ ሆነ ጥሪ ወደ መጨረሻው ሰዓት ላይ ልከውልን ነበር በደንበኛም ጥሪ ቢልኩንም በመጀመሪያም አንሄድም እኛ የምንፈልገው ውይይት እኛ የምንጠይቀው የህዝብ ጥያቄ ነው ችግር መንግስት ይቋቋም ሁሉም እስረኞች ይፈቱ ጸረ ህዝብ አዋጅ እንትን ይበል የወያኔ ስርዓት ደግሞ መደምሰስ መወገድ አለበት መታደስ አይደለም የሚያስፈልገው የሚል ጥያቄ ስለሆነ ለብቻችን የምናወያው የምንጠይቀውም ነገር አይደለም የምንጠይቀው ህዝብ ጥያቄ ነው እሱም ደግሞ በሰፊው አሰምተናል እዛ ላይ ተገኝተው በተክለ ሰውነት አብረው ከሰውየው ጋር ሲጨበጭቡ ምን ሲሉ የቆዩ አዛውንቶቹም ብሎችም ሌሎችም እኔ የተለየ ሚና የምጠብቅባቸው ሰዎች አይደሉም ይችን ነው የሚጠብቁት ግማሾቹ ቶሎ ሮጦ የሚሾም ይሆናል ይላሉ ለዚህ ነው ሰውየውም 27 ቦታ ብቻ ነው ያለን የሚለው ለሹመት የተዘጋጁ መሆናቸውን አይቶ ነው የጠየቀው ግለሰብ የእኛ አባል አይደለም ወደ 10 ዓመት በላይ ከዚህ ድርጅት ወጥቶ ያለ ነው የወጣበት ምክንያት ወደ ወያኔ የሚሄደን የወያኔ ህገ መንግስት ተቀብለን በመለስ ጫማ ስር እንስራ ብሎ በማመለጡ ይህንን አባላት ስላልተቀበሉ ያው ጉባኤ ረግጦ ወጥቶ ባንጃ ከሆነና ምድረ በዳ ከገባ ፖለቲካ ምድረ በዳ ከገባ ወደ 10 ዓመት አልፎታል ስለዚህ እኛን ወክሎ ሊናገር የሚችልም አይደለም መስራች አባል ነኝ ያለውም ውሸት መሆኑን እንዳልነበረ መስራታው ላይ ምን ሚና እንዳልነበረውም በደንብ ገልጸናልኛ ስለዚህ እንደነሱ አይነት ሰዎች የሚያነሷቸውን ጥያቄዎች ነው የሚሏቸውን እኛ ቁም ነገር አንቆጥራቸውም ተጫጭተውም ተመልሰው ቢሄዱ አሁን በህግኛ በህግ አስከበርነው ስማችንን የሀፓ ሚሊዮን ስማችንን ተጠቅመው ወይ ነጥቀው ኢትዮጵያ ሄደው ባለው አስተዳደር ድጋፍ ተሰጥቷቸው ቢሮ ከፍተው ለሀፓነን ብሎ ቢጫጩ የትም እንደማይደርሱ እናውቃለን ምክንያቱም አባሎቻችን አሉ በአገር ቤት ልክ እንደሚያውቋቸው እነዚህ ያውቋቸዋል ከዚህ በፊት የተሞከረ የወያኔ ዘዴ ነው በእኛ ስም ሌላ ነገር ማቋቋም ወይም እኛን ተክቷል የሚባል ነገር ማቋቋም ራሱ ኢህዴን የተባለው ራሱ ሀፓ ሞቷል እኔ ነኝ የተካሁትም ብሎ ነበረ በዚህ ዛሬ ቄስ በሆነው ሰውዬ አማካይነት ዋናው ቁም ነገር የነበረው ደንበኛ ውይይት ከድርጅቶች ጋር ውይይት ቢደረግ እንደዛ ነው የምንለው ሲያስፈልጋቸው እኮ ወደ አስመራ ሄደው ኦነግን ለመመለስ ውይይት ሲያካሄዱ ከርመዋል እነዚህ ዝም ብሎ ሊጠቃለሉና እጅ ሊደንሱና ጫማ ሊስሙ የተዘጋጁን ግለሰቦችና ቡድኖችን ደግሞ የሶስት አራት ሰው ቡድኖች እኮ ናቸው እና የፖለቲካ ሚዛናቸው ዜሮ ነው። ግን ሰብስቦ ማስገባት ወያኔም የድሮ አባሎቹን መሪዎቹን የመሰረቱትን ሰዎች የሚያስገባቸው ሚዛን ኖሯቸው ሳይሆን ያው የራሳችንን ሰብስብ ብለው እየተሰባሰቡ ያለበት ሁኔታ ነው። ይሄ እንግዲህ ህዝብ አውቅም ህዝብ አይንም ህዝብ አልነቃብንም ብለው የሚያረጉት ነገር ነው። ይሄ በጣም የተሳሳተ ነው። ህዝብ ያል ህዝብ ያውቃል። ህዝብ ደግሞ ታሪክ አንዳንዴ ሊረሳ ቢችልም ሁሌ አይረሳም። ታሪክ ማን ምን እንዳደረገው ማን ምን እንደሆነ ምን እንደነበረ ያውቃል። እና ያፓንም ያውቃል ያፓ ያልሆኑትንም አሳምሮ ያውቃል። ማን ተደቀበውና ማን እንደጎደው የሚያውቅ ስለሆነ ብዙ የእንትን ነው ምንድነው ይሄ የጭብጨባና ሰውን ሀያ የማሰኘት ጉብኝት እንጂ ድርጅቶች ነው አውያዝ ወይም ጥያቄ በደብ ቀርቦለት ለመመለስ አይደለም። የረባ ጥያቄ የሚጠየቀውን ሰው ያለ አይመስለኝም። ቢጠይቁትም የተሳሳተ እንትን ነው የተሳሳተ መልስ የሚያሳስት መልስ ነው ሲሰጥ የተደመጠው። እና እኛ ቁም ነገር አድርገናል። ያው
ብዙ ሰዎች አዲሱን ሹም ሃይማኖትን ተገን አድርጎ ህዝበኝነትን አገኘ ይላሉ። በዚህ ጉዳይ ላይ የሚሉን ካለ
እንግዲህ ሃይማኖት ጉዳይ ላይ ወያኔ ጣልቃ ሲገባ የመጀመሪያው አይደለም። ከመጀመሪያው ጀምሮ ነው ጣልቃ የገባው። አቡነ መንቆሪዎስንም አስፈራርተውና በአንድ በኩል በሌላ በኩል ደግሞ አጅበው ከሀገር እንዲወጡ ያደረጉት ያው ጳጳስ እያለ ፓትርያርክ እያለ ሌላ ሰው መሾም ስለማይቻል እሳቸውን በማስወጣት የራሱን ሲኖድ በአቡነ ማቲያስ ማለት አቡነ ማቲያስ ከወያኔ ጋር ከድሮ ጀምሮ የሚሰሩ የዛ አካባቢ ተወላጅ ናቸው። ስለዚህ እሳቸውን ተክቶ ያው አቡነ ጳውሎስን ተክቶ ያስኬድ እንግዲህ ሞከረ። አቡነ ጳውሎስ ሲሞት ደግሞ የሚቀጥለውን ያው ብዙ ጊዜ የወያኔ እንደገና የወያኔ ድርጅት ጋር ከድሮ ጀምሮ ከኢየሩሳሌም ሳሉ ጀምሮ ሲሰሩ የቆዩ አቡን እንግዲህ ሾመ። ሁለት ሲኖድ ሆነ የሚለው ነገር በጣም ብዙዎችን ያሳስባቸዋል። ግን ወያኔ ሲኖድ ገዳማትን የሚያስፈርስ የሚዘርፍ ቤተክርስቲያኖችን ገቢ የሚሰበሰብ የሚወስድ የቁልቢውንም የዋልድባውንም ሁሉ የሚያደርግ የዘረፋ ተቋም ነው የሆነው እንጂ ሃይማኖት ተቋም አይደለም። በእስልምና ሃይማኖት ደግሞ እንዲሁ ሌላ አይነት እምነት አምጥቶ ያው እስላም ወገኖቻችን ሲታገሉት ሙስሊም ወገኖቻችን ሲታገሉት እንደቆዩ የሚታወቅ ነው። አሁን ይህንን ነገር ለማስቆምና ሲኖዶቹን በወያኔ ስር ባለው ሲኖድ የበላይነት እንዲፈጸም እንደ ካሳ ከበደ አይነት ከመለስ ጋር በመተባበር ብዙ ሲሞከር የነበረ ነበር። እስከዛ ጊዜ ድረስ ጽናት ስለነበረ ለዚህ ተንኮል ተሸናፊ አልሆኑም። አሁን ሲኖዶቹ አንድ ሆኑ ለሌሎች የሚሉት ሰዎች አልገባቸው። አሁን ሲኖዱ በሙሉ ቁጥጥር በወያኔ ስር ሆነ ማለት ነው። እንዳልኩ አቡነ መርቆሬዎስ ወደ ኬንያ ሲመጡ እኛ ነው ኢህአፓ ነው ኢህአፓ እና ኢህአፓ በሚል ነው ብዙ እርዳታ አድርገን ደብቀንም አንዳንድ ገዳዮች ሊመጡ ይችላሉ የሚል እምነት ስለነበራቸው ሶቪየትም ደብቀን እንግዲህ ረድተናቸዋል። አሁን ሁለቱ ሲኖዶች አንድ ሆኑ ሲባል አንድነት ይሄ አሁን እንትኑ ነው ይሄ ምንድነው መደመር የሚለው አይነት ነገር ግን ብቅት ያጣ ነገር እና በዛ ይደሰታሉ። ምንድነው ይዘቱ ምንድነው ለማን ነው የሚጠቅመው የጠየቅነው በኤርትራም ጉዳይ ኤርትራ ጋር አሁን ሰላም ማለቱ ይሄ አሁን የታየው ቲያትርና ክስተት ለማን ነው የሚጠቅመው ብሎ መጠየቅ ያስፈልገው ከወንድሞቻችን ጋር እኮ ሰላም ተመሰረተ የሚል ብቻ አይደለም ውስጡ ምንድነው ሁሌ እንላለን እኮ በፖለቲካ ዝርዝር ኪስ አይቀድም። ዝርዝሩ ማወቅ ያስፈልጋል። ተጨባጭ ምን ሆነ የሚለውን ማለት ነው። እና ምንድን ነው የሲኖድ ሁለት ፓትሪያርክ አለው። አሁን አንድ ሲኖድ ሁለት ፓትሪያርክ፣ ይሄ ራሱ ግራ የገባው ነገር ነው። እኔ እንጃ በኦርቶዶክስ ሃይማኖት የሚፈቀድም አይመስለኝም በእኛ በሀገራችን ባለው ማለት ነው። አሁን አቡነ መርቆሬዎስ እንደተባለው ደክመዋል። ሀገራችን መግባት ይፈልጋሉ ይገባናል ግን ደክመዋል። እሳቸው ብዙ አይቆዩ። አሁን የመንፈሳዊ ጉዳይ ኃላፊ ናቸው። የቤተ ክህነት ጉዳይ እሱ ነው ወያኔ የሚፈልገው፣ የገንዘቡን የእምነቱን የመጉዳት ማስተጓጎሉ ላይ ነው የሚፈልገውና ያን ጉዳይ አቡነ ማቲያስ ነው የሚከታተሉት። አቡነ መርቆሪዮስ ቀናቸው ደርሶ በሚሞቱበት ጊዜ ያን ጊዜ አቡነ ማቲያስ የቤተክህነቱ የሲኖዱ ሁሉ ኃላፊ ሆናሉ፣ ፓትርያርክ ሆናሉ ማለት ነው። ዋና ብቸኛ ፓትርያርክ ይሄ ነው ውጤቱ። ሌላ የለም። ግራቱ ቁጥጥሩ ምኑ በእነሱ እጅ ነው አሁንም። ስለዚህ ደስ የሚልና ጥሩ ውጤት የሚያስገኝ ነገር ተሰራ ብሎ ዝም ብሎ በግልጽ መናገር ወይ መፈንደቅ ጥሩ አይደለም። ለማን ነው ይሄ የሚያመቸው? እውነት ሲኖዱ በህጋዊ ሲኖድ ደረጃ አንድ ሆኖ ይስ ወያኔ ሲኖድ የበላይነትን አግኝቶ ራሱን እንደ ህጋዊ ሲኖድ ሊያስቀምጥ ቻለ? እና በውጭ ያሉት ቤተክርስቲያን ደግሞ እንግዲህ ለዚህ ሲኖድ ያው ሲኖድ አንድ ነው ከተባለ ለሚቆየው ሲኖድ እጅ መንሳታቸው አይቀርም፣ ገንዘባቸው ማስረከባቸው አይቀርም። ቁጥጥሩ ወደም ይመጣል። ህጋዊ ነው፣ ህጋዊ ሲኖድ ከተቀበሉ እና ያው ይዘረፋል ማለት ነው። ይሄን ይሄን እንግዲህ ውስጡ ገብቶ ማሰብና ማየት ያስፈልጋል። ሁሉ ጊዜ ሆ ብሎ ከመፈለቅና ለወያኔ ተንኮል ለሌሎች ተንኮል መሳሪያ ከመሆን ይሄን ብለናልኛ በመንግስት እና ሃይማኖት መለያየት አለባቸው። በዚህ ጉዳይ ላይ መግባት ማስፈልገው መንግስት ራሳቸው ነው መፍታት ያለባቸው ይሄን ችግር ብለናል። እኛ ደግሞ ህጋዊ ሲኖዱ በአቡነ መርቆሪዎስ ስር ያለው እንደሆነ ያው የምናምንበት ስለነበረ በዛ ጎን ነው የቆምነው። በሬዲዮም የነሱ መልእክት እናስተላልፈው በዚህ መንገድ ስለምናምን ነው። እኛ ሁለተኛ የሙስሊም ወንድሞቻችንም እህቶቻችንም ድምጻችን ይሰማ ያሉትን ድምጻቸው እንዲሰማ የምንደግፈውም ምክንያቱም ያኛው ህገወጥ ስራ ስለሆነ ነው። ህገወጥ አመጣጥና ህገወጥ ቁጥጥር ስለሆነ ህጉ ይከበር። ሃይማኖት ጉዳይ ውስጥ ጣልቃ አትግቡ። አስተዳደር መንግስት አስተዳደር ሌላ፣ የሃይማኖት ጉዳይ ሌላ በሚል ነው እኛ እንግዲህ የቆም ነው። ሁለተኛ ደግሞ አሁን አዲሱ ሹም በዚህ ጉዳይ ላይ ገብቶ እንደው ትንሽ የፖለቲካ ትንሽ ትርፍ ለማግኘት ነው እንጂ የሚያገባውም ነገር አይደለም። አንደኛ እንደ መንግስት አያገባው፣ እንደ ጠቅላይ ሚኒስትር አያገባው። ከዛ ደግሞ ሃይማኖቱ ሌላ ነው፣ ኦርቶዶክስ አይደለም። ምን አገባው በሌላ ህዝብ እንትን ሃይማኖት? በዚህ ሁሉ በፍጹም የሚያምር ስራም አይደለም፣ ጥሩ ስራም አይደለም። ጠቀሜታውም ለወያኔ ነው ያለው። ይሄ ነው አቋማችን።
አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ መስራችና የከፍተኛ አመራር ኮሚቴ አባል በወቅታዊ ጉዳዮች ላይ ስለሰጡን ማብራሪያ ከልብ እናመሰግናለን። በመጨረሻ የሚሉት አለ?
አንታገል፣ ለኢትዮጵያ አንታገል፣ ኢትዮጵያን እንጠብቅ፣ ኢትዮጵያን እንዳያጠፉብን በጋራ እንጠብቃት እና አገራችንን ከጥፋት እናድን እና ኢትዮጵያ ለዘላለም ትኖር ነው መልክት።